ሰላም ለእናንተ ይሁን። ጋቢና ቪኦኤ የጀመረ ከአሜሪካ ድምፅ አብራችሁን ስለምታመሹ በእጅጉ እናመሰግናለን። ዛሬ ዘለግ ያለውን ጊዜያችንን የምንሰጠው በዚህ በሰሜን አሜሪካ ከሚኖሩ ኢትዮጵያን ጋር በምናደርገው ውይይት ነው። የዛሬ እንግዳችንን ከመሸጋገሪያው በኋላ አስተዋውቃለሁ። ሀብታሙ ስዩም በመስተንግደው፣ ኤልያስ አስማረ ደግሞ በድምፅና በምስል ምህንድስናው አብረናችሁ እናመሻለን። የምንገኘው በኢትዮጵያውያን አዲስ ዓመት ዋዜማ ላይ ነው። በተለያዩ የዓለም ክፍሎች የሚገኙ ኢትዮጵያውያንም ይህንን ልዩ ቀን በተለያዩ ዝግጅቶች ለማድመቅ ተሰናድተዋል። እዚህ እኛ በምንገኝበት ዋሽንግተን ዲሲ እና አካባቢዋ ከተሰናዱ ዝግጅቶች መካከል አንዱ እንቁጣጣሽ ፌስቲቫል ይሰኛል። የፌስቲቫሉን ዓላማና ይዘት በተመለከተ ለመነጋገር ከፌስቲቫሉ አዘጋጆች መካከል አንዱ የሆነውን ዳንኤል ገብረ ማርያምን ጋብዣለሁ። ዳንኤል በቀጥታ ስልካችን ላይ ይገኛል። ዳንኤል እንዴት አድረሃል? በዚህ ሀገር አቆጣጠር ገና ጠዋት ነው ብዬ ነው።
እግዚአብሔር ይመስገን በጣም ደህና ነኝ። በጣም እንግዳችሁ አድርጋችሁ ስላቀረባችሁኝ በጣም አመሰግናለሁ። ለመላው የኢትዮጵያ ሕዝብ በሙሉ መልካም አዲስ ዓመት እንዲሆንላቸው ምኞቴ ነው።
እኛም በጣም እናመሰግናለን። ይሄ እንቁጣጣሽ ፌስቲቫል የተሰኘው ዝግጅት የት ነው የሚካሄደው? ዓላማውስ ምንድን ነው የሚለውን ለአድማጮች እስቲ ያጋራልን።
የሚካሄደው እዚህ አሌክዛንድሪያ ውስጥ ዊሊያም ራምሲ በሚባል ሪክሬሽን ሴንተር ውስጥ ነው። የአሌክዛንድሪያ ከንቲባ ይገኛሉ። የተለያዩ የከተማው ማህበረሰብ አባላት ይገኛሉ። ከ200 በላይ የአፍጋን ምክንያቱም ይህ ዝግጅት የተዘጋጀበት ዋናው ዓላማ የኢትዮጵያን አዲስ ዓመት በአሌክዛንድሪያ ውስጥ ከ18% በላይ ስደተኞች ከሚኖሩ ስደተኞች መካከል ኢትዮጵያን ትልቁን ቦታ ይዛሉ ማለት ነው እና የኢትዮጵያን ባህል ለማስተዋወቅ የኢትዮጵያን አዲስ ዓመት ለሌሎቹ ማህበረሰብ በአሌክዛንድሪያ ከተማ ውስጥ ለሚኖሩ ሌሎች ማህበረሰቦች ለማስተዋወቅ በማሰብ የሲቲ ኦፍ አሌክዛንድሪያ ይህንን ዝግጅት እንድናዘጋጅ ፈንድ ሰጥቶን ይህን ዝግጅት የምናዘጋጀው ማለት ነው እና የከተማው ኢንቮልቭ የሚያደርግበት ዝግጅት ነው። የከተማው የተለያዩ ባለስልጣናት ይገኛሉ ከንቲባውን ጨምሮ እና ይህንን ቀን የኢትዮጵያን አዲስ ዓመት ቀን ብለው ፕሮክላሜሽን ይሰጡናል ማለት ነው የከተማዋ ከንቲባ።
እንግዲህ ቀኑ የኢትዮጵያውያንን አዲስ ዓመት በማስመልከት እንደ መከበሩ መጠን የአዲስ ዓመትን ድባብ የሚያስታውሱ ምን አይነት ክንውኖችን ለማካተት አስባችኋል? በዝግጅታችን ውስጥ
እንቁጣጣሽ ወይንም ደግሞ አዲስ ዓመት የሚያመላክቱ የተለያዩ ባህላዊ ዘፈኖች፣ ፋሽን ሾው፣ ምግቦች ይኖራሉ እና የኢትዮጵያን አዲስ ዓመት ምንድን ነው የሚል ደግሞ ካሌንደር ማዘጋጅተናል ማለት ነው። ለሚመጡ ሰዎች በሙሉ ምን እንደሚመስል የኢትዮጵያ አዲስ ዓመት ማለት ምንድን ነው የሚሉ ፍላየሮችን እንበትናለን። ወደ ከተማው 100,000 የሚሆን የሚያዘጋጀው መጽሔት አለ። እዛ መጽሔት ላይ ይህ ዝግጅት እንደሚዘጋጅ ወይንም ደግሞ አዲስ ዓመት የኢትዮጵያ አዲስ ዓመት ምንድን ነው የሚል ይዘት ያለው አንድ ገጽ ሰጥቶን እዛ ላይ 200,000 ቤቶች በእንግሊዝኛ ቋንቋ ታትሞ እንዲበተን አድርጓል እና ትልቅ ነገር ነው ብዬ አስባለሁ። ምክንያቱም ቻይኖች፣ የተለያዩ ህንዶች፣ የራሳቸው የዘመን አቆጣጠር ያላቸው ሰዎች እዚህ ሀገር ውስጥ ባህላቸውን በደንብ ያስተዋውቃሉ ማለት ነው። እኛ ግን ብዙ ኢትዮጵያውያን እዚህ እንደመኖራችን መጠን አዲስ ዓመት በዓላችንን የሚያውቁ ሰዎች የሉም ማለት ነው። ከኛ ውጭ ነጮቹ ጥቂት ሰዎች ናቸው ይህንን በዓል የሚያውቁት እና ይህንን ነገር በደንብ ማሳወቅ አለብን ብለን በማሰብ ነው ይህን ዝግጅት ለማዘጋጀት ያሰብነው። እጅግ በደመቀ ሁኔታ ለ6 ሰዓት አካባቢ የሚቆይ ዝግጅት ነው። ከህጻናት ጋር፣ ከወጣቶችና እንዲሁም ደግሞ ከአረጋውያን ጋር ተሰባስበን በአንድነት ይህንን በዓል እናከብራለን ብለን እናስባለን።
እንግዲህ ዳንኤል አንተን ጨምሮ በርካታ ኢትዮጵያውያን ከሀገራቸው ርቀው ነው ይህንን በዓል የሚያከብሩት። መሰል ዝግጅቶች በትውልደ ኢትዮጵያውያኑ መካከል ያለውን መቀራረብ በማጠናከር ደረጃ ምን አይነት ሚና ይኖራችኋል ብለህ ታስባለህ? አንድ በማድረግ እርስ በርሳቸው እንዲገናኙ በማድረግ እንዲሁም በመሰል ጉዳዮች ላይ
እንደዚህ አይነት ዝግጅቶች በጣም መበራከት አለባቸው ብዬ ነው የማስበው። ምክንያቱም አንድነታችንን ያጠናክራል። እርስ በርሳችን ያሉ የተለያዩ ባህሎቻችንን እንድናቅ፣ አብረን ጊዜ እንድናሳልፍ፣ ስለ ሀገራችን እንድናስብ፣ ስለ ሀገራችን ለሌሎች ሰዎች እንድንናገር ትልቅ በር ይከፍታል ብዬ አስባለሁ። እንደ ትልቅ ድልድይ የሚያገለግላል ብዬ አስባለሁ። ነገር ግን እኛ ብቻ የምንሰራው ስራ አይደለም። ሁላችንም በየአካባቢው በርከት ያሉ ኢትዮጵያውያን ይኖራሉ እዚህ አሜሪካ ሀገር ውስጥ እንደምታውቀው። ነገር ግን ሁሉም በየቦታው የሚኖር ሰው ይሄንን ነገር ይሄንን አመት በዓል ከቤቱ ውጭ ሰብሰብ ብሎ ደግሞ ሌሎችንም ሰዎች ባካተተ መልኩ ማለት ነው የውጭ ሀገር ዜጎችን አሜሪካውያንን እዚህ የሚኖሩ አካባቢ የሚኖሩ ሰዎችን ሰብሰብ ብሎ ቢያከብር የባህልን ልውውጥ ይፈጥራል ብዬ አስባለሁ። እና ሁላችንም ይሄንን ነገር ለሆኑ ሰዎች ወይንም ደግሞ ለሆኑ ግለሰቦች ለሆኑ ድርጅቶች የሚሰጥ ሳይሆን እያንዳንዱ ኢትዮጵያዊና ትውልድ ኢትዮጵያዊ ይሄንን ነገር አስቡበት። ይሄንን የተለያዩ በጣም ደስ የሚሉ ባህልና ወጎች አሉ። ይሄንን ነገር ለሌሎቹ ማስተዋወቅ አለብን ብዬ አስባለሁ።
መልካም። እንግዲህ ዳንኤል አንተና አጋሮችህ ትውልድ ኢትዮጵያውያንን በሚያቀራርቡ እነሱን በሚጠቅሙ ሌሎች ስራዎችም ትታወቃላችሁ። የተለያዩ መልካም ውጤት ያላቸውን ስራዎች ስትሰሩ ነበረ። በህትመት፣ በመዝናኛው፣ በተለያዩ ዘርፎች እንቅስቃሴ ስታደርጉ ነበረ። የተወሰኑትን ለአድማጮች ማጋራት ከቻልክ ምን ምን ነገሮችን እንደሰራችሁ እንዲሁም ደግሞ ለወደፊት ደግሞ መስራት የምትፈልጓቸውን ጉዳዮችም ጠቅለል አድርገህ ብትነግረን።
አንድ በአማርኛ በየሁለት ወሩ የሚታተም መጽሔት አለን፣ መዝናኛ የተባለ መጽሔት። ከዚህም በተጨማሪ ሰንሰለት የሚል ድራማ ላለፉት 3 ዓመታት በቴሌቪዥን እንዲሁም ደግሞ በዩቲዩብ የሚተላለፍ ተወዳጅ ድራማ ስንሰራ ነበረ። የተለያዩ ዶክሜንተሪ ፊልሞችን እንሰራለን። የተለያዩ ኤቨንቶችን ኦርጋናይዝ እናደርጋለን፣ ኢትዮጵያን በተመለከተ ማለት ነው። በርከት ያሉ ኤቨንቶችን በየጊዜው እናደርጋለን። አሁን ደግሞ ብዙዎቻችን ይህን ዝግጅት የምናዘጋጀው ሰዎች የአሌክዛንድሪያ ነዋሪ እንደመሆናችን ከተማው ፈንድ እንዳለው ስለተረዳን የኢትዮጵያን ባህል ለማስተዋወቅ ይሄኛው ሁለተኛ ዝግጅታችን ነው። 4 ዝግጅቶችን ፈንድ አድርጎልን 4 ዝግጅቶችን ከከተማው ጋር በመተባበር በመስራት ላይ እንገኛለን ማለት ነው። ባለፈው የዛሬ 2 ሳምንት የኢትዮጵያ የፊልምና የኪነ ጥበብ ቀን ብለን የተለያዩ በርከት ያሉ የስዕልና የፊልም ስራዎችን ለህብረተሰቡ አቅርበናል። ይህኛው ሁለተኛችን ስራ ነው። አሁን ደግሞ የኢትዮጵያን አዲስ አመት እናከብራለን። ሜድ ኢን ኢትዮጵያ የሚል ደግሞ ሌላ ዝግጅት አለን ኦክቶበር ላይ የምናደርገው። ይህ ዝግጅት ደግሞ የኢትዮጵያን ምርቶች ለነጮች ለማስተዋወቅ በማሰብ ደግሞ እዚሁ ሲቲ ኦፍ አሌክዛንድር ይህንን ዝግጅት እናደርጋለን። ወደ ዲሴምበር መጨረሻ ላይ ደግሞ ችሎታ ያላቸው ወጣቶች ታለንታቸውን በፊልም በሙዚቃ የሚያሳዩበት ሌላ ዝግጅት ደግሞ ይዘን እንቀርባለን ማለት ነው። ስለዚህ እንደዚህ አይነት ስራዎች ላይ እኔና ጓደኞች አብረን በመሆን ህብረተሰቡን ያገለግላሉ፣ ያሳውቃሉ፣ ያስተምራሉ ብለን የምናስባቸው የተለያዩ ሁኔታዎችና ጉዳዮች ላይ በመሳተፍ እንገኛለን ማለት ነው። ይህን ይመስላል ባጭሩ የምንሰራው ስራ።
በጣም እናመሰግናለን ዳንኤል። ከመለየታችን በፊት አዲስ አመት እንደመሆኑ መጠን እንኳን አደረሳችሁ መልእክት የምታደርስም ከሆነ እንዲሁም ደግሞ ለሚከተሉንና ለሚያዳምጡን አድማጮቻችን እንዲሁም ተመልካቾቻችን በአዲሱ አመት እንዲያስቡበት ወይም እንዲሞክሩት የምትፈልገው ሀሳብ ወይንም ክንውን ካለ እንዲሁ መልእክት እንድታስተላልፍ እድሉ ልስጥ ዳንኤል።
ለመላው የኢትዮጵያ ህዝብ በሙሉ እንኳን ለአዲሱ አመት አደርሳችሁ እላለሁ። ይህ አመት የሰላም የፍቅርና የደስታ አመት ዘመን እንዲሆንልን እመኛለሁ ማለት ነው። በዚህ ዘመን ያሰብነው ነገር እንዲሳካልን ጠንክረን መስራት እንዳለብን ሀገራችንን በማሰብ እንዲሁም ደግሞ ባለንበት ሀገር ሀገራችን በማስተዋወቅ እርስ በርሳችን ተፋቅረንና ተዋደን በአንድነት የምንኖርበት ዘመን እንዲሆን ምኞቴ ነው ማለት ነው። እግዚአብሔር ከኛ ጋር ሆኖ ደግሞ ወደፊት የምንራመድበት ያሰብነው ነገር የሚሳካበት ሀገራችን ከፍ የምትልበት ዘመን እንዲሆን ሁላችንም ተጋግዘን መስራት አለብን ብዬ አስባለሁ። በተለያየ የዓለም ክፍል ውስጥ ብዙ በርከት ያሉ ኢትዮጵያውያን ይኖራሉ። ሁላችንም ከተባበርን ያችን ሀገር ወደ ላይ ከፍ እናደርጋታለን ብዬ አስባለሁ። እርስ በርሳችን በመዋደድና በመፋቀር በመተሳሰብ በሰላምና በፍቅር እንድንኖር ምኞቴ ነው። ለመላው ኢትዮጵያ ሕዝብ በሙሉ ይህንን መልእክት ማስተላለፍ እወዳለሁ። እንዲሁም ይህንን እድል ስለሰጠኝ ለመላው የቪኦኤ የአማርኛ ክፍል እንዲሁም ደግሞ ለመላው የተለያዩ ዝግጅቶች የሚያስተላልፉ የስራ ባልደረቦች በሙሉ መልካም የኢትዮጵያን አዲስ አመት እንዲሆንላቸው መልካም ምኞቴ ነው።
እጅግ በጣም እናመሰግናለን ዳንኤል ገብረ ማርያም። በቅርቡ በዚህ በዋሽንግተን ዲሲ እና አካባቢዋ በሚገኘው የአሌክሳንድሪያ ከተማ ስለሚከናወነው የእንቁጣጣሽ ፌስቲቫል ስለነገርከን፣ ስላጋራህን በእጅጉ አመስጋኝ ነን። መልካም ቀን ይሁንልህ። መልካም የበዓል ዋዜማ ይሁንልህ።
ለእናንተም መልካም በዓል ዋዜማ መልካም አዲስ ዓመት መልካም ቀን እንዲሆንላችሁ እንላለሁ። አመሰግናለሁ።
በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ አብራችሁን ስላላችሁ በእጅጉ እናመሰግናለን። በመቀጠል ኤደን ገረመው አጫጭር የዓለምን የመዝናኛ ሁኔታ የሚመለከቱ ዜናዎችን ታቀርብልናለች።
በዚህ ሳምንት ከተከሰቱ አበይት ዓለም አቀፍ ዜናዎች አንዱ ላለፉት 70 ዓመታት በእንግሊዝ ዘውዳዊ ዙፋን ላይ የቆዩት የንግስት ኤልሳቤጥ ህልፈት ነው። የ96 ዓመት የእድሜ ባለጸጋ የሆኑት ንግስቲቷ በዚህ በያዝነው ባሮፓያኑ 2022 ዓመት የ70ኛ ዓመት የፕላቲነም ዘውዳዊ ክብረ በዓላቸውን ያከበሩ ሲሆን ከሶስት ቀናት በፊት አዲሲቷን የእንግሊዝ ጠቅላይ ሚኒስትር ሊስትረስ ሹመትን በስኮትላንድ በሚገኘው መኖሪያ ቤታቸው ተቀብለው አስተናግደዋል። ንግስቲቷ በህይወት ዘመናቸው የሁለተኛው ዓለም ጦርነትን፣ ቀዝቃዛው ጦርነትን፣ የዓለም ምጣኔ ሀብት ውድቀትን፣ የቴክኖሎጂ ልቀት፣ የአውሮፓ ህብረት ምስረታን፣ የእንግሊዝ ከአውሮፓ ህብረት መልቀቅን ጨምሮ እጅግ ብዙ ታሪካዊ ክስተቶችን ያዩ የረዥም ጊዜ መሪ ናቸው። ላለፉት 70 ዓመታት በየዓመቱ ለገና ክብረ በዓል በሀገሪቱ የቴሌቪዥን መስኮት ለዜጎቻቸው መልካም ምኞት ሲመኙ የኖሩና ከቤተሰብና ከሌሎች ጉዳዮች በፊት በንግስና ላገኙትና ለተሰጣቸው ኃላፊነት ቅድሚያ ሲሰጡ የኖሩ እየተባሉ የሚወደሱ ናቸው። የንግስት ኤልሳቤጥ ባለቤት የኤድንብራው አልጋ ወራሽ ልዑል ፊሊፕ ሞትባነን ባለፈው ዓመት ከዚህ ዓለም በሞት ማለፋቸው የሚታወስ ነው። ንግስቲቱና ልዑሉ በትዳር አራት ልጆችን ያፈሩ ሲሆን የመጀመሪያ ልጃቸው ቻርለስ የእናታቸውን ሞት ተከትሎ ቻርለስ ሶስተኛ በመባል የዩናይትድ ኪንግደም ንጉስ ሆነዋል። ይሁን እንጂ የንጉስ ቻርለስ በዓለ ሲመት ከአስር ቀናት በኋላ እንደሚሆን ከሚጠበቀው ከእናታቸው የቀብር ስነስርዓት በኋላ ይፋ የሚደረግ ይሆናል። ንግስት ኤልሳቤጥ በታሪክ እጅግ ብዙ ሀገራትና ቦታዎችን የጎበኙ እንዲሁም ለረዥም ዓመታት ያገለገሉ መሪ በመሆናቸው ይታወሳሉ። በተመሳሳይ ከ25 ዓመታት በፊት ህይወቱ ያለፈው ዝነኛው ራፐር ቱፓክ ሻኩርም በዚህ ሳምንት ህልፈቱ ታስቦ ውሏል። እንደ አውሮፓውያን አቆጣጠር መስከረም 13 1996 ዓ.ም በላስ ቬጋስ በተተኮሰበት ሽጉጥ ህይወቱ ያለፈው ራፐሩ ከሁለት አስርት ዓመታት በኋላም የሙዚቃ አፍቃሪዎቹ ህልፈቱን አስበውታል። ደግሞ ወደ ኢትዮጵያ እንመለስ። በዚህ ሳምንት በማህበራዊ ሚዲያ ላይ ካየናቸው ዜናዎች አንዱ በደራሲና በፕሮዲውሰር ወንደሰን ሞላ አንማው የተሰራው አጨብጭቡለት ከተሰኘው ፊልም በተገኘ ገቢ በኮምቦልቻ ከተማ የልዩ ፍላጎት ትምህርት ቤት ተጠናቆ የቁልፍ ርክክብ መደረጉ ነው። የቁልፍ ርክክቡ ነሐሴ 29 2014 ዓ.ም በኮምቦልቻ ከተማ መከናወኑ ነው የተሰማው። በማርዳ ፊልም አጨብጭቡለት ከተሰኘው ፊልም ከተመልካቾች በተገኘ ገቢ እንዲሁም ደግሞ ከአጋራ አካላት ጋር በመተባበር ከ2.5 ሚሊዮን ብር በላይ በማሰባሰብና ወጪ በማድረግ የልዩ ፍላጎት ትምህርት ቤት መገንባቱ ተገልጿል። የፊልሙ ባልደረቦች በዚህ ሳምንት ውስጥ በኮምቦልቻ ከተማ በመገኘት ቁልፉን ለትምህርት ቤቱ ርዕሰ መምህር አስረክበዋል። የአየርላንድ የዳታ ደህንነት በሜታ ስር የሚተዳደረውና የፌስቡክ እህት ኩባንያ የሆነው ኢንስታግራም የተሰኘው ማህበራዊ ድረገጽ እድሜያቸው ከ13 እስከ 17 ዓመት ያሉ ታዳጊ ልጆችን ደህንነት በሚያጋልጥ መልኩ ስማቸውና መኖሪያ አድራሻቸውን በማህበራዊ ሚዲያ ላይ እንዲለጥፉ እንዲሁም ንግድ እንዲጀምሩ በመፍቀዱ የ405 ሚሊዮን ዩሮ ወይም የ402 ሚሊዮን ዶላር ቅጣት በይኖበታል። የሜታ ቃል አቀባይ ኢንስታግራም ታዳጊ ህጻናትን ከጾታዊ ጥቃት እንዲሁም ደግሞ ከተለያዩ አደጋዎች ለመጠበቅ የደህንነት አሰራሩን ባለፈው ዓመት መቀየሩን አስረድቷል። በተመሳሳይ ዋትሳፕ ባለፈው ዓመት እንደ አውሮፓውያን አቆጣጠር በ2018 ዓ.ም የአውሮፓ የደህንነት መረጃ ህግን አላከበረም በሚል 225 ሚሊዮን ዩሮ መቀጣቱ ይታወሳል። በመጨረሻም በማህበራዊ ሚዲያ ላይ በሰፊው የተሰራጨውና የሚያሳዝንም እንዲሁም ደግሞ ፈገግ የሚያስደርግ ቪዲዮ ከወደ ኮንጎ ተለቋል። በኮንጎ ዋና ከተማ ኪንሻሳ ድልድይ ለመመረቅ የተሰበሰቡ ባለስልጣናት ድልድዩን ለመመረቅ ሪባን ቆርጠው ሲራመዱበትና ድንገት ድልድዩ ይዟቸው ሲወድቅ የሚያሳይ ቪዲዮ ነው። በሁኔታው ማንም የተጎዳ ባይኖርም ጉዳዩ ግን አነጋጋሪ ሆኗል። ይህ በቲክቶክ እና በተለያዩ ማህበራዊ ሚዲያዎች ላይ የተንሸራሸረ ቪዲዮ እውነት መሆኑንም ሮይተርስ አረጋግጧል። ከአሜሪካ ድምጽ ለተጠናቀረው ሳምንታዊ የመዝናኛና የማህበራዊ ሚዲያ ዜናዎች ኤደን ገረመው ከዋሽንግተን ዲሲ።
እናም አመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው ከአሜሪካ ድምጽ። የኢትዮጵያ ኦርቶዶክስ ቤተክርስቲያን የሕክምና ባለሙያዎች ማህበር ዋና መቀመጫውን ዩናይትድ ስቴትስ ላይ ያደረገ እንጂ በኢትዮጵያ የሚኖሩ በርካታ ዜጎችን በነጻ በማገልገል ላይ የሚገኝ ተቋም ነው። ስለ ማህበሩ ተግባራት የበለጠ ለማወቅ ከማህበሩ አመራሮች ጋር ከጥቂት ቀናት በፊት ተወያይቼ ነበረ። ያን ውይይት በመቀጠል እናሰማችኋለን።
እግዚአብሔር ይስጥልኝ። በቅድሚያ ቪኦኤ ለዚህ ቃለ መጠይቅ ስለጋበዛችሁን፣ የኢትዮጵያ ኦርቶዶክስ ተዋሕዶ ሕክምና ማህበር እንዲመሰረት ምክንያት ከሆኑት ብዙ ምክንያቶች ውስጥ ዋናዎቹ አንደኛው በጤናው ዘርፍ ያለው ክፍተት ነው። በሀገራችን በኢትዮጵያ በጤናው ዘርፍ ብዙ ክፍተቶች አሉ። ሁሉም የህብረተሰባችን ክፍሎች የጤና አገልግሎት እኩል ተጠቃሚ አለመሆንና የሰው ልጅ ሊያገኝ የሚገባውን የጤና አገልግሎት ማዳረስ ባለመቻል ያንን ክፍተት ለመሙላት ታስቦ የተመሰረተ ማህበር ነው።
በጣም አመሰግናለሁ። ወደ ዶክተር ግሩም ልመለስና፣ ዶክተር ግሩም ከተመሰረተ ጥቂት ዓመታት ጥቂት ጊዜያት ቢሆኑትም ይሄ ማህበር የተለያዩ እንቅስቃሴዎችን ማድረጉ ከተለያዩ ሪፖርቶችና ከተለያዩ የማህበራዊ ገጾች ላይ ማየት ችለናል። የተወሰኑትን ተግባራት እስቲ ለአድማጮቻችን ለተመልካቾቻችን ይንገሩልን።
እሺ፣ እኔም የአሜሪካ ድምፅ ሬዲዮ ስላገባዛችሁን በእግዚአብሔር ስም ላመሰግን ወዳለሁ። እንግዲህ የተከናወኑትን እንቅስቃሴዎችን ከመናገራችን በፊት ማህበሩ ያለውን አላማዎች መመልከቱ እጅግ በጣም ጠቃሚ ነው። ከአላማዎቹ ዘርፈ ብዙ አላማዎች አሉ። ጥቂቶችን ለመጥቀስ ንቃተ ጤናን ለማሳደግ፣ በተለይ በፐብሊኩ ወይም በህብረተሰባችን እና በጤናው መካከል ያለው ክፍተት በማስተማር በሄልዝ ኤጁኬሽን ሄልዝ ሊትራሲውን በማሳደግ ለውጥ ማምጣት፣ ከዛም አልፎ ሕክምና ለማግኘት አቅም የሌላቸው እና የጤና አገልግሎት ተደራሽ ያልሆኑ ቦታዎች ሙያዊ ፍቅር፣ አክብሮትና ትህትና የተመላ የሕክምና አገልግሎትን እድሜ፣ ጾታ፣ ብሔር፣ ሃይማኖትና የኑሮ ደረጃ ሳይለይ እንዲያገኙ ማድረግ፣ ይኸውም የተለያዩ የሕክምና ተልእኮችን ወይም ሜዲካል ሚሽኖችን በማመቻቸት በሜዲካል ቀዶ ጥገና፣ የአይን ፐርስና ስነ አእምሮ ሰፕሊመንታል ካውንስሊንግ ሶርት ተደራሽ እንዲሆን እያደረገ ነው። ከሁሉም በላይ ደግሞ የጤና ባለሙያ አቅም ለማጎልበት የተለያዩ ስልጠናዎችን በማዘጋጀት የአቅም ግንባታ ስራዎችን እየሰራ ይገኛል። በኔትወርኪንግ ከተቋማት ከተለያዩ መንግስታዊና መንግስታዊ ካልሆኑ ተቋማት ጋር ትስስርን በመፍጠር በዓለም ላይ የሚገኙ ኢትዮጵያውያን ትውልደ ኢትዮጵያውያን የጤና ባለሙያዎች እርስ በርሳቸው የሚተዋወቁበትን የሚመካከሩበትን እና የሚደጋገፉበትን ትስስር በመፍጠርም ወይም ደግሞ ኔትወርክን በመፍጠር የተለያዩ ተግባራትን እያከናወነ ነው። እንግዲህ እነኚህ ጥቂቶች አላማዎቹ ናቸው። እንግዲህ ባለፈው አንድ አመት የተሰሩ ስራዎችን ለመዳሰስ ያህል ኮቪድ-19 መከላከል ዙሪያ የተሰሩ መረጃዎችን በመስጠት ንቃተ ጤናን በማሳደግ በኮቪድ-19 መከላከል ዙሪያ የውይይት መድረኮችን በማዘጋጀት የግል መከላከያ አልባሳት ወደ ኢትዮጵያ በመላክ ለጤና ሚኒስቴር ወደ $27,500 የሚገመት ግብዓትን ልኳል። ከዚህ ባሻገር እንግዲህ በተፈጥሮም ሰው ሰራሽ በሆኑ አደጋዎች በሚከሰትበት ጊዜ የጤናውም ሴክተር እጅግ በጣም ይጎዳል። በተለይ ባለፉት ጥቂት አመታት ብዙ እንግዲህ ወገኖቻችን የጤናን አገልግሎት ለማግኘት እጅግ በጣም አስቸጋሪ የተወሳሰበ ጊዜዎች የተፈጠሩበት ነው። ይህንንም ለመታደግ የተለያዩ ተግባራትን ከቀያቸው ለተፈነቀሉ ወገኖቻችን ወይም ኢንተርናሊ ዲስፕሌስድ ፐርሰን ለምንላቸው 5 የተለያዩ የሕክምና ጉዞዎችን ሜዲካል ሚሽኖችን አድርጓል። ይኸውም የአይን ሕክምና፣ የውስጥ ደዌ፣ ህጻናትን፣ በስነ አእምሮ ጤና የተለያዩ ወደ 149 ከተለያዩ የሙያ መስክ የተውጣጡ ባለሙያዎች የተሳተፉ ሲሆኑ 4226 ከቀያቸው የተፈናቀሉ ወገኖቻችን ነጻ የሕክምና አገልግሎት ተጠቃሚ እንዲሆኑ አድርጓል። 3360 ካርቶን አልሚ ምግብ አከፋፍሏል። 100 ኩንታል ህዝብ ተለግሷል። ቦታዎቹን ስናያቸው ቦታዎቹ የተለዩት ሀትስፓት ተብለው አይደንቲፋይ የተደረጉ በጤና ሚኒስቴር የተረጋገጡ ቦታዎች ናቸው። እንደ ደሴ፣ ደብረ ብርሃን፣ አፋር እንዲሁም ወልዲያ እና ሰቆጣና ዝቋላ ነው። በዚህም አገልግሎት እጅግ በጣም መሳካት እኔም ለሀገሬ በሃምፕተንስ ሮድ ቨርጂኒያ የኢትዮጵያውያን መረዳጃ ማህበር ጉልህ የሆነ አስተዋጽኦ አድርጓል። እንዲሁም በአጋጣሚ ብዙ ለኮሚኒቲያችን የሚሰሩ በዓለም ላይ ላሉ ኮሚኒቲ ሰርቪስ ጥሪ የማቀርበው እንዲህ አይነት ማህበር የሙያዊ ማህበርን በመደገፍ ለህብረተሰባችን በተለይ በጤናው ዘርፍ ተደራሽ የሆኑ ስራዎችን እንዲሰሩ የማድረግ ስራን እንዲያበረታቱን በዚህ አጋጣሚ እንደው ለመጥቀስ ሞክራለሁ። ግን ከዛም ባለፈ የጤና አክሰስ ማግኘት የማይችሉ በተለይ በገዳማት አካባቢ የሚኖሩ ወገኖቻችን፣ አባቶቻችን 3 ትልልቅ የህክምና ጉዞዎች ተካሂደዋል። እኔም በደብረ ሊባኖስ በዝቋላ ወደ ሙር ኢየሱስ ገዳም የተደረጉ ናቸው። እጅግ በጣም የተሳካም እና ወደ 107 የተለያዩ ከተለያዩ የሙያ ዘርፍ የተወጣጡ የጤና ባለሙያዎች የተሳተፉት እና 5
ዶክተር ግሩም በጣም አመሰግናለሁ። ቅርታ ስላቋረጥኩ ወደ ኋላ ላይ መለስ ብለን ሌሎች ተግባራትን ማነሳሳታችን አይቀርም። እንደው እዚህ ጋር አንድ ጥያቄ ለዶክተር ያሬድም ለማቅረብ ፈልጌ ነው። ዶክተር ያሬድ ወደ አንተ ልመለስና መሰል እንቅስቃሴዎች ከፍተኛ የሆነ የባለሙያ የገንዘብና የቁሳቁስ ድጋፍ የሚፈልጉ አይነት ናቸው። ስራችሁን ለማከናወን የሚያስፈልጉ ድጋፎችን በምን መልኩ ነው የምታገኙት? በጎ ፈቃደኞችንስ በምን መልኩ ነው የምታሳምኗቸው እንዲህ ያለ የራሱ ድካምና የራሱ ወጪ ባለው ስራ ውስጥ እንዲሳተፉ?
በጣም ጥሩ። ማህበሩ ያው ዓለም አቀፋዊ ማህበር እንደመሆኑ መጠን በዓለማችን በተለያዩ ሀገሮች ተበትነው የሚኖሩ ኢትዮጵያውያንም ትውልደ ኢትዮጵያውያንም እንዲሁም ሌሎችም ዜጎችም ማህበሩን የሚያግዙ አባላት አሉት። እነዚህ አባላት የማህበሩ ዋና የድጋፍ ምንጮች ናቸው። ስለዚህ ቮለንተሪ አገልግሎት የሚሰጡ ባለሙያዎችን በኢትዮጵያም ከኢትዮጵያ ውጭም ያሉ የጤና ባለሙያዎችን ማህበሩ ባለው ኔትወርኪንግ በመጠቀም እነዛን አባላት የማስተባበር ትልቅ አጋጣሚ እድል ፈጥሮልናል። ስለዚህ በሺዎች እና ከዛ በላይ የሚቆጠሩ የጤና ባለሙያዎችን ሞቢላይዝ ማድረግ ማስተባበር የምንችልበት አቅሙ አለን። ያን በመጠቀም በዲያስፖራ ኮሚኒቲም በውጭ ሀገር ያሉትንም ሀገር ቤት ያሉትንም ህብረት በመፍጠር ኔትወርክን በመፍጠር ስራዎች እንዲሰሩ በዛ መልኩ እናስተባብራለን። የፋይናንስ ምንጭን በተመለከተ ማህበሩ ያው ነን ፕሮፊት ኦርጋናይዜሽን እንደመሆኑ መጠን የፋይናንስ ምንጮቹን ከለጋሽ እና እንደዚህ እርዳታ ከሚሰጡ ግለሰቦች እና እንዲሁ ከአንዳንድ ድርጅቶች ለማግኘት ይሞክራል። አባላት የሚያቀርቧቸው ለማህበሩ የሚሰጡት ድጋፍ ይኖራል። ከአባላት የሚገኝ አስተዋጽኦ እንዲሁም ከተለያዩ ኮሚኒቲዎች ስራችንን ለመደገፍ በስራችን ንቁ ተሳትፎ ለማድረግ የሚደግፉን የተለያዩ ኮሚኒቲዎች አሉ። ቅድም ዶክተር ግሩም እንደጠቀሰው በሃምፕተን ሮድስ ቨርጂኒያ የሚገኙ የኢትዮጵያውያን መረዳጃ ማህበር እንዲሁም በተለያዩ ኮሚኒቲዎች የሚገኙ ተመሳሳይ እንደዚህ የኢትዮጵያን ኮሚኒቲዎች ማህበራችን በተለያየ መልኩ በገንዘብም በማቴሪያልም በመደገፍ ላይ ይገኛሉ። እንዲሁም በአይነት ብዙ አይነት ግብአቶችን እናሰባስባለን፣ ዶኔሽኖችን እናገኛለን። በቅርቡም ሜድ ዊሽ ኢንተርናሽናል ከሚባል አንድ ዓለም አቀፋዊ ድርጅት ወደ $250,000 የሚገመቱ የሕክምና መሳሪያዎችን እና ግብአቶችን በቅርቡ ተረክበናል። ያንንም ወደ ኢትዮጵያ ለማንቀሳቀስ ስራ ላይ እንገኛለን። ስለዚህ በአጠቃላይ ፋይናንስ ምንጫችን ከአባላት፣ ከድጋፍ ሰጪ ድርጅቶች እና ስራችንን ከሚደግፉ ቅን ኢትዮጵያውያን እና ኢትዮጵያውያንም ካልሆኑ የህብረተሰባችን ክፍሎች ነው ማለት ነው።
በጣም አመሰግናለሁ። ዶክተር ግሩም ወደ አንተ ልመለስና እንግዲህ እንደዚህ ያለ በርካታ በሺዎች የሚቆጠሩ ኢትዮጵያውያንን የደገፈ ስራ ስታከናውኑ አንዳንድ የተለያዩ ፈተናዎች፣ ተግዳሮቶች መግጠማቸው አይቀርም ብዬ አስባለሁ። በእስካሁኑ ዘመቻችሁ ውስጥ የገጠሟችሁ ተግዳሮቶች ምንድን ናቸው? በምንስ መልኩ ፈታችኋቸው የሚለውን አጠር አድርገህ ብታጋራን።
ጥሩ ጥያቄ ነው። እንደ ሜዲካል አሶሲሽን የራሱ የሆኑ ተግዳሮቶች ይኖሩናል። በተለይ እንግዲህ ከጥሩ ጎኑ ነው መጀመሪያው የኢትዮጵያ ኦርቶዶክስ ተዋህዶ የሕክምና ማህበር ጠንካራ የሆነ የቮለንተሪ ሰርቪስ የሚሰጡ በፈቃደኝነት የሚያገለግሉ ብዙ ጤና ባለሙያዎችም በዓለም ላይ ያሉ፣ በተለይ ኢትዮጵያ ውስጥ ያለው ቲም እጅግ በጣም ጠንካራ ብዙ ስራዎችን እጅግ በተወሳሰበ ኤንቫይሮንመንት ብዙ ስራዎችን እየሰራ ያለ ነው እና ተግዳሮቶች አድርጌ የማየው እንዲህ አይነት ግዙፍ የሆነ ስራ ሲሰራ የሁላችንም ርብርቦች ይጠይቃል እና ለኢትዮጵያውያንም ትውልደ ኢትዮጵያውያንም በዓለም ላይ ላሉ ጤና ባለሙያዎችም ላልሆኑም የማህበሩ አባላት በመሆን በእውቀታቸው በገንዘባቸው የመደገፉ ሁኔታ እንዲቀጥሉበት ነው። ሜምበርሺፕ ሪክሩትመንት ላይ ብዙ ስራዎችን እየሰራ ነው። ብዙ ሰዎችም የምንሰራውን ስራዎች እጅግ በጣም እየተረዱትና አጋሮችም እየሆኑ ነው እና የሜምበርሺፕ ሪክሩትመንት ስራዎች ላይ ብዙ ስራዎች መስራት እንዳለብን ነው። ሌላው ነው በምንሄድበት ቦታ ሁሉ ብዙ ማህበረሰብ አካላት ያው ትብብራቸው እንደቀጠለ ነው እና ያን ያህል ልናገረው የምችለው ቻሌንጅ በምናደርጋቸው ሚሽኖች መንግስታዊና መንግስት ያሉ ተቋማት ተባበሩናል፣ ህብረተሰቡ ይተባበረናል እና ነው እንደ ቻሌንጆች አርጌ እስካሁን ድረስ ነው ብዙ አርጌ ልናገረው የምችለው ነገር ባይኖርም ግን በቀጣይነት ብዙ ስራዎችን በአንድነት መስራት የምንችላቸው ጉዳዮች ስለሚኖሩ በጤናው ዘርፍ ሁላችንም ነው ጥሪ ማቅረብ ፈልገው ሁሉም ሰው እንዲተባበረን እና የዚህ በጎ ስራ አካል እንዲሆን እንደው ጥሬን አስተላልፋለሁ።
በጣም አመሰግናለሁ። ዶክተር ያሬድ ወደ አንተ ልመለስና እንግዲህ ማህበሩ በአንድ ዓመት ውስጥ እንደነዚህ ያሉ ተግባራትን ፈጽመዋል። በብዙ ሺህ የሚቆጠሩ ኢትዮጵያውያንን ህይወትም ለመታደግ ችሏል። በመጪ ዓመታት እድሜያችሁም ጊዜያችሁም በአጠቃላይ የሙያ ልምዳችሁም እያደገ በሚመጡባቸው ጥቂት ዓመታት ልትሰሩ የምታስቧቸው ጉዳዮች ምን እንደሆኑ ጠቅልላ አድርገህ ንገረን።
በሚቀጥሉት ጊዜያት በሚቀጥለውም ዓመቱም እና በአጭር ጊዜ በመካከለኛና በረጅም ጊዜ እቅድ ብለን ያስቀመጥናቸው ማህበሩ ሊሰራቸው ያሰባቸው ተግባራቶች አሉ። ወደፊት ልንሰራቸው ካሰብናቸው ተግባራት ውስጥ ቅድሚያ የምንሰጠው አንደኛው በወቅቱ ባለው በኢትዮጵያ ወቅታዊ ችግር ምክንያት የፈረሱ የጤና ተቋማትን መልሶ የማቋቋምና ስራችን አቅማችን በፈቀደ ሁሉ እነዚህን የወደሙ ጤና ተቋማት ወደ አገልግሎት የሚገቡበትን ሁኔታ የድርሻችንን ለመወጣት ስራዎች ለመጀመር እንቅስቃሴ ላይ እንገኛለን። እነዚሁም የጤና ተቋማት በዚህ በአንድ ዓመት ውስጥ እንደ ሞከር ነው ሁሉ የሚያስፈልጋቸውን የሕክምና መሳሪያዎች እና የሕክምና ግብዓቶች እንዲሟሉላቸው በዛም የጀመርናቸውን ስራዎች አጠናክረን እንቀጥላለን። እንዲሁም የሕክምና ተቋማትን ግንባታ በተመለከተ አንደርሰርቭድ የሆኑ ኮሚኒቲዎች የሕክምና አገልግሎት ማግኘት የማይችሉ ከፍለው መታከም ማይችሉ አቅማቸው ያልፈቀደ ሰዎች ሊታከሙባቸው የሚችሉ የሕክምና ኢንስቲትዩሽንስ ተቋማትን የመገንባትና የማስፋፋት እቅድ አለን። ለዚህም የሪፈራል የሚሆን ሜዲካል
የኢትዮጵያ ኦርቶዶክስ ተዋህዶ ሕክምና ማህበር አመራር የሆኑትን ዶክተር ያሬድ ተረፈና ዶክተር ግሩም ከተማን በእጅጉ እናመሰግናለን። አድማጮች፣ ለዛሬ የያዝናቸው መሰናዶዎች እነዚህ ነበሩ። ባችሁን ስላመሻችሁ በእጅጉ እናመሰግናለን። መልካም አዲስ ዓመት ይሁንላችሁ።